የማርቆስ ወንጌል ምዕራፍ 14 የአይሁዳውያን የፋሲካና የቂጣ በዓል ሊከበር ሁለት ቀን ቀርቶት ነበር። የካህናት አለቆችና ሕግ አዋቂዎች ኢየሱስን በተንኰል ይዘው የሚገድሉበትን ዘዴ ይፈልጉ ነበር። ነገር ግን ሕዝቡ ሁከት ያነሳሳል በማለት በበዓል ቀን ይህን አናደርገውም አሉ። ኢየሱስ በቢታንያ ለምጻም በነበረው በስምዖን ቤት ነበር። በገበታም ቀርቦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነና የከበረ የናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡን ሰብራ ሽቱን በኢየሱስ ራስ ላይ አፈሰሰችው። እዚያ ከነበሩት አንዳንዶቹ በድርጊቱ ተቈጥተው፣ ይህ ሽቶ በከንቱ መባከኑ ለምንድን ነው? ይህ ሽቶ ከ300 ብር በላይ ተሽጦ ገንዘቡ ለድሆች ሊሰጥ ይቻል ነበር እኮ ተባባሉ። ሴቲቱንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት። ስለ ምን ታስጨንቋታላችሁ? እርሷ ለእኔ መልካም ነገር አድርጋለች። ድሆች ሁልጊዜ ከእናንተ ጋር ስለሆኑ በፈለጋችሁ ጊዜ ልትረዷቸው ትችላላችሁ። እኔ ሁልጊዜ ከእናንተ ጋር እዚህ አልገኝም። ይህች ሴት የተቻላትን አድርጋለች። ሥጋዬም ከመቀበሩ በፊት አስቀድማ በሽቶ ቀባችሁ። በእውነት እላችኋለሁ በዓለም ሁሉ ይህ ወንጌል በሚሰበክበት በማንኛውም ስፍራ ይህ እርሷ ያደረገችው ለመታሰቢያ ይነገርላታል። ከ12ቱ አንዱ አስቆሮታዊ ይሁዳ ኢየሱስን አሳልፎ ለመስጠት ወደ ካህናት አለቆች ሄደ። እነርሱም ይህን ባወቁ ጊዜ ደስ አላቸው፣ ገንዘብም ሊሰጡት ቃል ገቡለት። እሱም ኢየሱስን አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበር። የፋሲካውን በግ በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው የፋሲካን እራት ለመብላት ወዴት ሄደን እንድናዘጋጅልህ ትፈልጋለህ ሲሉ ጠየቁት። እርሱም ከደቀ መዛሙርቱ ሁለቱን እንዲህ ሲል ላካቸው፣ ወደ ከተማ ሂዱ። እዚያም የውሃን ሠራ የተሸከመ ሰው ታገኛላችሁ፣ እርሱን ተከተሉት። ወደሚገባበትም ቤት ሂዱና የቤቱን ጌታ፣ መምህር ከደቀ መዛሙርቴ ጋር የፋሲካን እራት የምበላበት ቤት የት ነው ይላል በሉት። እርሱም በሰገነት ላይ ያለውን የተዘጋጀውና የተነጠፈውን ትልቅ አዳራሽ ያሳያችኋል፣ በዚያ አዘጋጁልን። ሁለቱ ደቀ መዛሙርት ከዚያ ወጥተው ወደ ከተማ ሄዱ። ልክ ኢየሱስ እንዳላቸውም አገኙ። የፋሲካንም እራት በዚያ አዘጋጁ። በመሸ ጊዜ ኢየሱስ ከ12ቱ ጋር መጣ። በገበታም ቀርበው ሲበሉ ኢየሱስ በእውነት እላችኋለሁ አሁን ከእኔ ጋር እራት በመብላት ላይ የሚገኝ ከእናንተ አንዱ አሳልፎ ይሰጠኛል አለ። እነርሱም በዚህ ነገር አዝነው እኔ ሆንን እያሉ ተራ በተራ ጠየቁት። ኢየሱስም እንዲህ አላቸው፣ ያ ሰው አሁን ከእኔ ጋር በዚህ ሳህን ውስጥ ወጥ የሚያጠቅሰውና ከ12ታችሁ አንዱ የሆነው ነው። የሰው ልጅ አስቀድሞ በተጻፈው መሠረት ወደ ሞት መሄዱ አይቀርም። ነገር ግን የሰውን ልጅ አሳልፎ ለሚሰጠው ለዚያ ሰው ወዮለት። ያ ሰውስ ቀድሞውኑ ባይወለድ ይሻለው ነበር። እነርሱ በመብላት ላይ ሳሉ ኢየሱስ ኅብስት አንስቶ የምስጋና ጸሎት አደረገ። ቈርሶም ለደቀ መዛሙርቱ እንካችሁ ይህ ሥጋዬ ነው ብሎ ሰጣቸው። ጽዋውንም አንስቶ የምስጋና ጸሎት ካደረገ በኋላ ሰጣቸው። ሁሉም ከጽዋው ጠጡ። እንዲህም አላቸው፣ ይህ ስለ ብዙዎች የሚፈስ የቃል ኪዳን ደሜ ነው። በእውነት እላችኋለሁ በእግዚአብሔር መንግሥት አዲሱን እስክጠጣ ድረስ ከዚህ የወይን ፍሬ ጭማቂ ዳግመኛ አልጠጣም። ከዚያም በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እረኛውን እመታለሁ በጎቹም ይበተናሉ ተብሎ ተጽፎአልና ሁላችሁም ትከዱኛላችሁ፣ ትታችሁኝም ትሸሻላችሁ። ነገር ግን ከሞት ከተነሣ በኋላ ወደ ገሊላ ቀድሜያችሁ እሄዳለሁ። ጴጥሮስ ሌሎቹ ሁሉ እንኳ ቢከዱህ እኔ ከቶ አልክድህም አለው። ኢየሱስም በእውነት እልሃለሁ ዛሬ በዚች ሌሊት ዶሮ ሁለት ጊዜ ከመጮኹ በፊት አንተ ሦስት ጊዜ ትክደኛለህ አለው። ጴጥሮስ ግን መሞት እንኳ ቢያስፈልግ ከአንተ ጋር እሞታለሁ እንጂ ከቶ አልክድህም እያለ አጠንክሮ ተናገረ። የቀሩትም ደቀ መዛሙርት እንዲሁ ይሉ ነበር። ከዚህ በኋላ ጌቴሴማኔ ወደሚባል የአትክልት ስፍራ ሄዱ። ኢየሱስ ደቀ መዛሙርቱን እኔ እዚያ ስጸልይ እናንተ እዚህ ቆዩ አላቸው። ጴጥሮስና ያዕቆብን ዮሐንስንም አስከትሎ ሄደ። እዚያም ማዘንና መጨነቅ ጀመረ። እንዲህም አላቸው፣ ነፍሴ በታላቅ ሐዘን ለሞት ደርሳለች። እዚህ ቆዩ፣ ተግታችሁም ጠብቁ። ከእነርሱ ጥቂት ራቅ ብሎ ሄደ። ከመሬትም ላይ በግንባሩ ተደፍቶ የሚቻል ቢሆን ያቺ የመከራ ሰዓት እንድታልፍለት ጸልየ። እንዲህም አለ፣ አባት ሆይ ሁሉ ነገር ይቻልሃል፣ ይህን የመከራ ጽዋ ከእኔ አርቅልኝ፣ ነገር ግን እንዳንተ ፈቃድ እንጂ እንደ እኔ ፈቃድ አይሁን። ወደ ሦስቱ ደቀ መዛሙርት ተመልሶ በመጣ ጊዜ ተኝተው አገኛቸው። ስለዚህ ጴጥሮስን፣ ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳ ልትነቃ አልቻልክምን? አለው። ቀጥሎም ለሁሉም ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ የሰው መንፈስ ዝግጁ ነው፣ ሥጋው ግን ደካማ ነው አለ። እንደ ገናም ሄዶ ያንኑ የፊተኛውን ቃል በመናገር ጸለየ። ደግሞም ተመልሶ በመጣ ጊዜ ዐይኖቻቸው በእንቅልፍ ከብደው ስለ ነበር ተኝተው አገኛቸው፣ የሚመልሱትንም አያውቁም ነበር። ሦስተኛም ጊዜ ወደ እነርሱ መጥቶ እንዲህ አላቸው፣ አሁንም ገና ተኝታችኋልን? አሁንም ዕረፍት ታደርጋላችሁን? እንግዲህስ በቃ ሰዓቱ ደርሷል። እነሆ የሰው ልጅ በኀጢአተኞች እጅ ተላልፎ ይሰጣል። በሉ ተነሱ እንሂድ፣ አሳልፎ የሚሰጠኝ ይኸው ቀርቧል። ወዲያውም ኢየሱስ ይህን ሲናገር ሳለ ከአሥራ ሁለቱ አንዱ የሆነ ይሁዳ መጣ። ከእርሱም ጋር ሰይፍና ዱላ የያዙ ብዙ ሰዎች ነበሩ። እነርሱ ከካህናት አለቆችና ከሙሴ ሕግ መምህራን ከሽማግሌዎችም ዘንድ የተላኩ ነበሩ። አሳልፎ የሚሰጠውም ይሁዳ እናንተ የምትይዙት እኔ ሰላምታ ሰጥቼ የምስመው ነው፣ እርሱን በጥንቃቄ ይዛችሁ ውሰዱት ሲል ምልክት ሰጥቷቸው ነበር። ይሁዳ ወዲያውኑ መጥቶ ወደ ኢየሱስ ቀረበና መምህር ሆይ ብሎ ሳመው። ከዚህ በኋላ ሰዎቹ ኢየሱስን ያዙት። እዚያ ቆመው ከነበሩት ከኢየሱስ ተከታዮች አንዱ ሰይፉን መዝዞ የሊቀ ካህናቱን አገልጋይ ጆሮ ቈረጠ። ኢየሱስ እንዲህ አላቸው፣ ሰይፍና ዱላ ይዛችሁ የመጣችሁት እኔን እንደ ወንበዴ ለመያዝ ነውን? በየቀኑ በቤተ መቅደስ እያስተማርክ ስኖር አልያዛችሁኝም ነበር፣ ነገር ግን ይህ የሆነው የመጽሐፍ ቃል እንዲፈጸም ነው። ደቀ መዛሙርቱም ሁሉ ትተውት ሸሹ። ነጠላ ብቻ የለበሰ አንድ ወጣት ግን ኢየሱስን ይከተል ነበር። ሰዎቹም በያዙት ጊዜ ነጠላውን ጥሎ ራቁቱን ሸሽቶ አመለጠ። ኢየሱስ ግን ወደ ሊቀ ካህናቱ ቤት ወሰዱት። እዚያ የካህናት አለቆች ሽማግሌዎችና የሙሴ ሕግ መምህራን ተሰብስበው ነበር። ጴጥሮስም እስከ ሊቀ ካህናቱ ግቢ ድረስ ኢየሱስን በሩቅ ይከተለው ነበር። እዚያም ከሎሌዎች ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና የሸንጎ አባሎች ሁሉ በኢየሱስ ላይ ሞት የሚያስፈርድበት ምስክር ይፈልጉ ነበር፣ ግን አላገኙም። ብዙዎችም በሐሰት መስክረውበት ነበር። ሆኖም ቃላቸው ሳይስማማ ቀረ። አንዳንዶቹም ተነስተው እንዲህ ሲሉ በሐሰት መሰከሩበት፣ እኔ ይህን በሰው እጅ የተሠራውን ቤተ መቅደስ አፍርሼ በሦስት ቀን ውስጥ ሌላ በሰው እጅ ያልተሠራ እሠራለሁ ብሎ ሲናገር ሰምተነዋል። ይህም ሆኖ ምስክርነታቸው አልተስማማም። ሊቀ ካህናቱም በመካከላቸው ቆሞ ምንም አትመልስምን? እነዚህ ሰዎች በአንተ ላይ የሚያቀርቡብህ ክስ ምንድን ነው ሲል ኢየሱስን ጠየቀው። ኢየሱስ ግን ዝም አለ እንጂ ምንም መልስ አልሰጠም። ሊቀ ካህናቱም የብሩክ እግዚአብሔር ልጅ መሲህ አንተ ነህን ሲል እንደ ገና ጠየቀው። ኢየሱስም አዎ እኔ ነኝ፣ የሰው ልጅ በኃያሉ እግዚአብሔር ቀኝ ተቀምጦ ታያላችሁ፣ እንዲሁም በሰማይ ደመና ተመልሶ ሲመጣ ታያላችሁ አለ። ሊቀ ካህናቱም በቁጣ ልብሱን ቀደደና ሌላ ምስክር ምን ያስፈልገናል? እነሆ ይህን የስድብ ቃል በእግዚአብሔር ላይ ሲሰነዝር ሰምታችኋል። ታዲያ ምን ይመስላችኋል? አለ። ሁሉም በአንድ ቃል ሞት ይገባዋል ብለው ፈረዱበት። አንዳንዶችም ራቃቸውን እንትፍ ይሉበት ጀመር። ዐይኑንም በጨርቅ ሸፍነው አንተ ነቢይ ከሆነ እስቲ ማን እንደ መታህ ወቅ እያሉ በቡጢ ይመቱት ነበር። ሌሎቹም በጥፊ እየመቱ ወሰዱት። ጴጥሮስ ከሊቀ ካህናቱ ቤት በታች በግቢ ውስጥ እንዳለ ከሊቀ ካህናቱ ገረዶች አንዷ መጣች። እርሷ ጴጥሮስ እሳት ሲሞቅ አይታ ትኩር ብላ ተመለከተችውና አንተ እኮ ከናዝሬቱ ኢየሱስ ጋር ነበርህ አለችው። እርሱ ግን እኔ አላውቅም፣ አንቺ የምትዩ አይገባኝም ሲል ካደ። ይህንንም ብሎ ወደ ደጃፉ እንደ ወጣ ዶሮ ጮኸ። ገረዲቷን ጴጥሮስን አይታ በዚያ ለቆሙት ይህም እኮ ከእነርሱ ወገን ነው ስትል እንደ ገና ትናገር ጀመር። እርሱ ግን እንደ ገና ካደ። ጥቂት ቆየት ብሎም በዚያ የቆሙት ሰዎች ጴጥሮስን የገሊላ ሰው ስለ ሆንህ በርግጥ ከእነርሱ ወገን ነህ አሉት። እርሱ ግን ይህን የምትሉትን ሰው አላውቀውም እያለ ራሱን መራገምና መማል ጀመረ። ወዲያውኑ ዶሮ ሁለተኛ ጊዜ ጮኸ። ጴጥሮስም ዶሮ ሁለት ጊዜ ሳይጮህ ሶስት ጊዜ ትክደኛለህ ሲል ኢየሱስ የተናገረው ቃል ትዝ አለውና ምርር ብሎ አለቀሰ።